ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ጳጉሜ 5 2011 ዓ.ም ስርጭታችን ጀመረ።
65 እንሆናለን የሚሉ ፓርቲዎች በቅርቡ በሕዝብ ተወካዮች ምክር ቤት የጸደቀውን የምርጫና የፖለቲካ ፓርቲዎች ሕግ አፋኝ ነው በማለት ሥራ ላይ እንዳይውል ጠየቁ።
በቅርቡ በኢፌዴሪ ሕዝብ ተወካዮች ምክር ቤት የጸደቀው የምርጫና የፖለቲካ ፓርቲዎች ሕግ የዜጎች መሠረታዊ የመደራጀትና የመምረጥ የመመረጥ ሐሳብን በነጻነት የመግለጽ መብት የጣሰ አፋኝ ሕግ ስለሆነ በሥራ ላይ እንዳይውል አጥብቀን እንጠይቃለን።
ወይዘሮ አስባለ ኃይሉ ይባላሉ። ፓርቲዎቹ ያወጡትን መግለጫ በንባብ ካሰሙበት የተወሰደ ነው። በአብይ ርዕስ ዘገባ ይዘናል።
Hello, I'm Ambassador Mike, wishing you and your family a happy, healthy, and prosperous new year. Melkam Adis Amet. At the start of a new year, people throughout the world typically do the same things. We reflect on the past year.
Hello, Ambassador Mike Nain. ለርሱና ለቤተሰቦ የደስታ የጤናና የብልጽግና አዲስ ዓመት እመኛለሁ። መልካም አዲስ ዓመት።
በኢትዮጵያ ዩናይትድ ስቴትስ አምባሳደር ማይክል ራይነር ካስተላለፉት የእንኳን አደረሳችሁ መልእክት የተቀነጨበ ነው። ይዘነዋል ለአርዕስተ ዜናው ቁንጅት።
በሳንሱራ አድራጊነት ኤርትራ በዓለም አቻ የላትም ሲል ለጋዜጠኞች ደህንነት የሚሟገተው ሲፒጄ ዛሬ ባወጣው ሪፖርት አስታወቀ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የብሔራዊ ጸጥታ አማካሪያቸውን ጆን ቦልተንን ከስራ አስወግደዋቸዋል የሚሉትና ሌሎችም አሉን።
አመሰግናለሁ ቆንጂት ለዘገባው። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። እያስተናገድናችሁ ያለ ነው
ቆንጂት ታዬና
እኔም ሶሎሞን አባተነን። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ አዳምጡ። በአሃዱ ራዲዮ 94.3 ላይም በቀጥታ ስርጭት ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ኤርትራ በመገናኛ ብዙሃን ሳንሱር አቻ የላትም ተባለ። ለጋዜጠኞች ደህንነት የሚሟገተው ሲፒጄ ባወጣው ሪፖርት ከአስሩ እጅግ አፋኝ ሀገሮች በአንደኝነት ደረጃ ፈርጇታል። የቪኦኤው ዌይን ሊ ያጠናቀረው ዘገባ አለ። አዳነች ፍሳይ ታቀርባለች።
የኤርትራ መንግስት የሀገሪቱን የስርጭት ሚዲያንና የድረገጽ የመረጃ ምንጭን በጥቅሎች ከመቆጣጠሩም በላይ ከሰሃራ በመለስ ካሉት ሀገሮች ጋዜጠኞችን በማሰር በኩል የከፋ ስም አለው ሲል ለጋዜጠኝነት መብት የሚሟገተው ድርጅት ገልጿል። ካለፈው ታህሳስ ወር ወዲህ ቢያንስ 16 ጋዜጠኞች እንደታሰሩ ዘገባው ጠቅሷል። ኮሚቴ ቱ ፕሮቴክት ጆርናሊስትስ በእንግሊዝኛ ሕጽሮት ሲፒጄ የተባለው ድርጅት የሙገታ ክፍል ስራ አስኪያጅ ኮርትኒ ሮጅ ያብራራሉ።
So Eritrea is really close to an information black hole. There's virtually no independent journalism there.
ኤርትራ መረጃ የሚገኝባት ሀገር አይደለችም። ነጻ ጋዜጠኝነት የሚባል ነገር የለም። መንግስት የዲጂታልና የአካል የጭቆናና የሳንሱር ዘዴዎችን ይጠቀማል። ማንኛውም አይነት ነጻ መረጃ ወደ ሀገሪቱ እንዳይገባና እንዳይወጣ ያግዳል። የማንኛውም ጋዜጠኛ እንቅስቃሴ ይገደባል። ስለ ሀገሪቱ የሚገለጽ ወሬ ቢኖር በስደት ያለ ሚዲያ የሚያስተላልፈው ነው።
ሳንሱር በከፍተኛ ደረጃ ይጠብቅባቸዋል በተባሉት ኤርትራ፣ ሰሜን ኮሪያና ቱርክሜኒስታን ሚዲያው በመንግስት አፈቀላጤነት ያገለግላል። ማንኛውም አይነት በነጻ ጋዜጠኝነት የሚሰራ ሚዲያ ካለ በውጭ ሀገራት ሆነው የሚሰሩት ናቸው ይላል የሲፒጄው ዘገባ። ዓለም አቀፍ የሰብአዊ መብት አዋጅ ማንም ሰው የዜና ተደራሽነት ማግኘትና ሐሳብን በነጻ የመግለጽ መብት አለው ይላል። በአስከፊ የሚዲያ አያያዛቸው የተጠቀሱት 10 ሀገሮች ግን ነጻ ሚዲያን በማገድ ወይም ሳንሱር በማጥበቅ ጋዜጠኞችን በማስፈራራት፣ በማሰር፣ በዲጂታልና በአካል በመከታተልና እንዲሁም ሌሎች የማዋከብ ዘዴዎችን በመጠቀም ዓለም አቀፉን እወጃ ረግጠዋል ሲል የሲፒጄው ዘገባ አስገንዝቧል። ሳንሱር እጅግ ይጠብቅባቸዋል ከሚባሉት 10 ሀገሮች መካከል ኢኳቶሪያል ጊኒ፣ ቤላሩስና ኩባ ይገኙባቸዋል። አብዛኞቹ ሳንሱር እጅግ የሚጠብቅባቸው ሀገሮች ዘመን ያለፈበትን የጭካኔ ተግባር ከዘመናዊ ቴክኖሎጂ ጋር አጣምረው ተቃውሞን ለማፈንና ሚዲያን ለመቆጣጠር እንደሚጠቀሙበት ዘገባ አውስቷል።
በሌላ ዜና ኤርትራ በህገወጥ መንገድ የተገኘ ገንዘብን በህጋዊ ሽፋን ማንቀሳቀስንና ሽብርተኛ ቡድኖች ገንዘብ እንዳያገኙ ለመታገል ደግሞም ጥሩ ዓለም አቀፍ የባንክ ስርዓትን ለመከተል የምታደርገውን ጥረት ዩናይትድ ስቴትስ ትደግፋለች ሲሉ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናጅ ተናገሩ። የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትሩ ናጅ ይህን ያሉት የምስራቅና የደቡባዊ አፍሪካ ሀገሮች ጸረ የህገወጥ ገንዘብ ማጽዳት ስብስብ አባል ሀገሮች ሚኒስትሮች ኤርትራን በታዛቢ አባልነት መቀበላቸውን ተከትሎ በትዊተር ባወጡት አስተያየት ሲሆን የቡድኑ ሙሉ አባል ለመሆን የመጀመሪያ እርምጃ ብለውታል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የብሔራዊ ጸጥታ አማካሪያቸውን ጆን ቦልተንን አባረሩ። ፕሬዚደንቱ ዛሬ በትዊተር ገጻቸው ባስነበቡት ቃል ጆን ቦልተንን ከአሁን ወዲያ በዋይት ሀውስ አገልግሎትህ አይፈለግም ብዬ ትናንት ማታ አስታውቄዋለሁ። በሚያቀርባቸው ሐሳቦች ብዙዎቹ በጣም የማልስማማባቸው ናቸው። ብዙዎቹ የአስተዳደሬ አባላትም ጭምር አይስማሙም። ስለዚህ ሥራ እንዲለቅ ጠይቄው ዛሬ መልቀቂያውን አቅርቦልኛል ብለዋል። ቦልተንን ስለ አገልግሎታቸው ያመሰገኗቸው ፕሬዚደንት ትራምፕ በሚቀጥለው ሳምንት ተተኪያቸውን እንደሚሾሙ አስታውቀዋል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሩሲያ ባለፈው የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ላይ ተጽዕኖ ሊያሳድር የሚችል ዘመቻ እንድታካሂድ ፕሬዝደንቷ ቭላዲሚር ፑቲን ማዘዛቸውን ለመመርመር ሲከናወን በነበረው ስራ ውስጥ ቁልፍ ቦታ የነበረው ክሬምሊን ቤተ መንግስት ቅርብ የሆነ ባለ ከፍተኛ ስልጣን ምንጭ እንደነበረው የዩናይትድ ስቴትስ ማዕከላዊ የስለላ ተቋም ሲአይኤ አስታወቀ። አሜሪካውያኑ የዜና አውታሮች ሲኤንኤን እና ኒውዮርክ ታይምስ ይዘው በወጡት ሪፖርቶች ላይ የዚያን ምንጭ በስም ባይጠቅሱም በርካታ የሩሲያ መገናኛ ብዙሃን ግን ማንነቱን እየገለጹ ሲዘግቡ እንደነበር ታውቋል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ዛሬ ሞስኮ ላይ በሰጡት መግለጫ በሩሲያውያኑ ዘገባዎች ውስጥ የተጠቀሰው ግለሰብ ፕሬዝደንቱ ቢሮ ውስጥ ይሰራ የነበረ ከፍተኛ ስልጣን የሌለውና ከሚስተር ፑቲን ጋርም የማይገናኝ እንደነበረ ከብዙ ዓመታት በፊት የተባረረ ሰው መሆኑን ተናግረዋል። የተባለው ግለሰብ ሩሲያን ለቆ እንዲወጣ ቀደም ሲል ቀርቦ የነበረውን ግብዣ ሳይቀበል መቅረቱን፣ ነገር ግን የዛሬ 2 ዓመት በግድ እንዲወጣ መደረጉን ሁለቱም የአሜሪካ የዜና ምንጮች ዘግበውታል። ብዙ ዋጋ አለው የተባለውን ግለሰብ ከሩሲያ በግድ ለማውጣት የተወሰነው በከፊልም ፕሬዚደንት ዶናልድ ትራምፕና የአስተዳደራቸው አባላት ምስጢራዊ መረጃዎችን ያለ አግባብ ሊያዝረከርኩ ይችሉ ይሆናል ከሚል ስጋትም መሆኑን ሲኤንኤን ተናግሯል። ይሁን እንጂ ውሳኔዎቹን የሚያሳልፈው በተጨበጡ ትንታኔዎችና በአሳማኝ ማስረጃዎች ላይ ብቻ ተመስርቶ መሆኑን በመግለጽ ሲአይኤ የሲኤንኤንን ዘገባ አጣጥሎታል።
ሰሜን ኮሪያ ከዩናይትድ ስቴትስ ጋር የኒውክሌር መሳሪያዎቿን የሚመለከተው ንግግር እንዲቀጥል ሐሳብ ካቀረበች ከሁለት ሰዓታት በኋላ ሁለት የአጭር ርቀት ተወንጫፊ ሚሳይሎች መተኮሷ ተገለጸ። ሰሜን ኮሪያ ለአንድ ዓመት ተኩል ያህል አቋርጣ የነበረውን የሚሳይል ሙከራ ባለፈው ሚያዝያ መጨረሻ ከጀመረች ወዲህ ይህ የዛሬው 10ኛው ሙከራዋ መሆኑ ነው።
በመጨረሻም የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ከመደበኛ ጊዜ ሰሌዳው አስቀድሞ ምርጫ በማስፈጸም ሀገሪቱ ከአውሮፓ ሕብረት የምትለያይበትን አካሄድ አስመልክቶ የተፈጠረውን ጭቅጭቅ ለመስበር ያደረጉት ሙከራ በፓርላማው ለሁለተኛ ጊዜ ውድቅ ሆኖባቸዋል። ጠቅላይ ሚኒስትሩ እንደ አውሮፓውያን ጥቅምት 15 ቀን ምርጫ እንዲካሄድ ቅስቀሳ ሲያደርጉ ነው የቆዩት። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርትዝ በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርትዝ በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ጳጉሜ 5/2011 ዓመተ ምህረት ምሽት ፕሮግራም ነው።
የአባ ገዳዎች ኅብረት የእርቅ ሳምንት አወጁ።
ኩርባና ጉያ ሰገሌ ካሴ ሀጋ ድግደም ለማቲት በረኩመ ለማፊ ኩጠለማ ካን ቶርቤ አራራ ጀሞ ጎቶ ለብሰን
ከመስከረም 9 አንስቶ እስከ መስከረም 22 2012 ድረስ የእርቅ ሳምንት ብለን ስናውጅ በኦሮሚያ ውስጥ የሚኖሩ ብሔር ብሔረሰቦች እርቅ እንዲያወርዱ፣ በኦሮሚያ አጎራባች የሚኖሩ ብሔር ብሔረሰቦች እርቅ እንዲያወርዱ።
ክቡራትና ክቡራን አድማጮች፣ ይህ በሁለተኛው አጋማሽ ከምናቀርባቸው ዘገባዎቻችን አንዱ ነው። የዓመቱን መጨረሻ ቀን የሚመለከቱ ዘገባዎች እንዲሁም ሌሎችም በርካታ ዘገባዎችና ዝግጅቶችን ይዘንላችኋል። የአዲስ ዓመት መቃረቢያ ሙዚቃም ጊዜ እንዳገኘን ጣል ጣል እናደርጋለን ከፕሮግራሙ መሪ ጋር በመሆን። አህዱ ራዲዮ ላይ 94.3ም ታገኙናላችሁ። አሁን የዕለቱ አበይት ኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
ስልሳ 65 እንሆናለን የሚሉ ፓርቲዎች በቅርቡ በሕዝብ ተወካዮች ምክር ቤት የጸደቀውን የምርጫና የፖለቲካ ፓርቲዎች ሕግ አፋኝ ነው በማለት በስራ ላይ እንዳይውል ጠይቀዋል። ከሕግ መውጣቱ ጀርባ ሴራና ጸረ ዲሞክራሲ እንቅስቃሴ አለ የሚሉት እነዚህ ፓርቲዎች ድምጻችን ይሰማ የሚል እንቅስቃሴ በቅርቡ እንደሚጀምሩም አስታውቀዋል። መለስካቸው አመሃ ዝርዝሩን ይዟል።
ዛሬ ከቀትር በፊት ከ65 የማያንሱ ፓርቲዎች ይፋ እንዳደረጉት የሚናገረው የጽሑፍ መግለጫ እንደሚለው የመምረጥ የመመረጥና የመደራጀት መብት ለፖለቲካ ፓርቲዎች ብቻ የሚያገለግሉ መብቶች አይደሉም፣ የዜጎች ሰብአዊም ሆነ ዴሞክራሲያዊ መብቶች ናቸው ይላል። አክሎም እነዚህ መብቶች በአንድ ወይም በሌላ አካል የሚሰጡ ሳይሆኑ በተፈጥሮ በሕጋዊ መንገድ የሚገኙ መብቶች ናቸው ይላል መግለጫው። መንግስት በዚህ ረገድ ለውጡ እንደተጀመረ ቃል በገባው መሠረት የፖለቲካ ምህዳሩን የማስፋት ተግባሩን እንዳልተወጣም የፓርቲዎቹ መግለጫ ይጠቁማል። እንዲያውም የነበረውን ኢዴሞክራሲያዊ ስርዓት መልሶ የመትከል ጉዞ መጀመሩን በሕግ ሽፋን በገሃድ እያረጋገጠ ይገኛል በማለት መግለጫው ጠንካራ ነቀፋ ይሰነዝራል። በቅርቡ በሕዝብ ተወካዮች ምክር ቤት የታወጀውን የምርጫ የፖለቲካ ፓርቲዎችና የሥነ ምግባር አዋጅን መሠረታዊ መብቶችን የሚጥስ ነው ሲል በሥራ ላይ እንዳይውል ጥሪ አቅርበዋል። መግለጫውን በንባብ ያሰሙት ወይዘሮ አስካለ ኃይሉ ከኢትዮጵያ ኅብረ ሕዝብ ንቅናቄ ነበሩ።
በቅርቡ በኢፌዴሪ ሕዝብ ተወካዮች ምክር ቤት የጸደቀው የምርጫና የፖለቲካ ፓርቲዎች ሕግ የዜጎች መሠረታዊ የመደራጀትና የመምረጥ የመመረጥ ሐሳብን በነጻነት የመግለጽ መብት የጣሰ አፋኝ ሕግ ስለሆነ በሥራ ላይ እንዳይውል አጥብቀን እንጠይቃለን። ሕጉ የኢትዮጵያ ዜጎች የፖለቲካ ድርጅቶች ኃይሎች የታገሉለት መሥዋዕት የከፈለበት ሰላም፣ አንድነትና ዲሞክራሲ ብሎም የዜጎች ነጻነት ከምንጊዜውም በላይ አደጋ ላይ የሚጥል ስለሆነ በስራ ላይ ከመዋሉ በፊት በተገቢው ሁኔታ እንዲሻሻል ለማድረግ ወደ ውይይት ጠረጴዛ እንዲመለስ አጥብቀን እንጠይቃለን።
መግለጫውን በመንተራስ ጋዜጠኞች ለተጨማሪ ማብራሪያ ጥያቄዎች ሰንዝረዋል። የተጠቀሰው አዋጅ መሠረታዊ የዜጎችን የመምረጥና የመመረጥ መብት እንዲሁም የመደራጀት መብት የሚጨፈልቅ ነው ሲባል የትኞቹን አንቀጾች የተመለከተ ነው? እንዴትስ ባለ ሁኔታ ነው መብቶቹ የሚገደቡት የሚለው የአንዱ ጋዜጠኛ ጥያቄ ነበረ። የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢህአፓ መሪና የስብስቡ ኮሚቴ ሰብሳቢ አቶ መርሻ ዮሴፍ ምላሽ ሰጥተዋል። የምርጫ ስርዓትን እንደ ምሳሌ አንስተዋል።
የአብዛኛ ብልጫና የተመጣጣኝ ብልጫ ስርዓቶች የፖለቲካ ተቃዋሚ ድርጅቶችንና ገዢ ፓርቲውን ሲያወዛግቡ የቆዩ መሠረታዊ ሾዎች ናቸው እና የአብላጫ ድምፅ ከተባለ አንድ ድርጅት ጠቅሎ ሁሉንም እየያዘ የሚገዛበት ሁኔታ ስላለ የተመጣጣኝ የምርጫ ስርዓት መኖር አለበት በሚል የፖለቲካ ድርጅቶች ሲከራከሩበት የቆዩ መሰረታዊ የሆነ ጥያቄ ነው። ይሄንን ነገር ይሄ የምርጫ ህግ ምንም ቁብ ሳያስገባ ወይንም በደንብ ከንሲደር ሳያደርገው ዘሎታል እና ይህ አወዛጋቢ ጥያቄ ሆኖ ምርጫ መደረግ የለበትም የሚለው የፖለቲካ ድርጅቶች በነገራችን ላይ ቁጥራችን አሁን የተሰባሰበው ወይም የፈረመው 65 ይሆኑ እንጂ የፖለቲካ ድርጅቶች 75 ከመቶ ይሄንን ይደግፉታል የናቋማችን ይሄን ምርጫ ህግ ይቃወሙታል።
አቶ መርሻ ጨምረው እንዳባሩት ይህ ህግ አስቀድሞ የተፈጸመን ድርጊትና ህጋዊ የነበረን አሰራር በአዲስ ህግ ወጥ የሚያደርግ በእንግሊዝኛ አጠራሩ ሬትሮአክቲቭ ህግ ነው ብለውታል። በቀድሞ ህግ ሲንቀሳቀሱ የነበሩ ፓርቲዎችን ህግ ወጥ ያደርጋቸዋል ሲሉም አብራርተዋል።
ይሄኛው ህግ ግን ህጋዊ ሆኖ የተመዘገቡ የፖለቲካ ድርጅቶችን ሁሉ ህግ ወጥ ናችሁ፣ እንደገና ተመዝገቡ፣ እንደገና አሰባስቡ የሚል ግዴታ ነው የሚጭንባቸው። ስለዚህ ምርጫ ተቃረበ ሲባል በአንድ በኩል ለምርጫ መዘጋጀት ያለባቸውን ፖለቲካ ድርጅቶች ከጨዋታ ውጪ የሚያደርግ ሌላ ስራ ይዞላቸው ነው የመጣው። ይሄ ምህዳሩን ማስፋት በህግ መሰረት በፖለቲካው መጫወትን አይደለም የሚያሳየው፣ ሌሎችን በሌሎች ላይ ወይም ችግር ፈጥሮ እነሱ በሌላ ስራ ላይ እንዲባዝኑ አድርጎ የራስን ዝግጅት ለፖለቲካ ለምርጫው መዘጋጀትን ነው እንትን የሚለው። የሴራ ፖለቲካም የሚባለው እንደዚህ ያለው ነገር ሲታይ ነው። ይሄ ግልጽ ባልሆኑ ምክንያቶች ተቃዋሚዎችን በሌላ ሁኔታ ላይ በካልቾ መጥቶ ማስወጣት ከጫወታው ማለት ነው። አንድ የፖለቲካ ድርጅት በምርጫ ይወዳደሩልኛል የሚላቸውን ሰዎች በሚያቀርብበት ጊዜ እነዛን ሰዎች እንደገና 3000 ፊርማ አሰባስቡ የሚል ነገር አስገብተውበታል። የፖለቲካ ድርጅት በፖለቲካ ተደራጅቶ የሚሰራው በምርጫ ለመፎካከር ነው፣ በሰላማዊ መንገድ በምርጫ ለመፎካከር። ይሄ ከታወቀ አንድ የፖለቲካ ድርጅት የኔ ተወካይ ነው ብሎ ካቀረበ ለምን እንደገና የድጋፍ ምርጫ አሰባስብ የሚል ጥያቄ በእነዚህ ተመራጮች ላይ ይቀርባል። ይሄ የመመረጥን መብት የሚገድብ ነው። የዜጎችን የመመረጥ መብት የፖለቲካ ድርጅቶችን በነጻነት የራሳቸውን ተወካይ አቅርበው የማስመረጥ መብት እና ይሄ ሰፊ አንድምታ ያለው ህግ ነው እየረቀቀ ያለው። ይሄ ደግሞ ከተወያየንባቸው አንቀጾች ውጪ ናቸው እነዚህ የቀረቡት። ከተወያየን በኋላ እዛ ውስጥ የተሸጎጡ ናቸው። መጀመሪያ የቀረበልን ረቂቅ የተወያየንበት ረቂቅ እነዚህን አያካትትም።
ከ65ቱ ፓርቲዎች ያንዱ የመላው ኢትዮጵያ አንድነት ድርጅት ተወካይና የድርጅቱ ምክትል ፕሬዚዳንት አቶ ሙሉጌታ አበበ በበኩላቸው ድርጊቱ ከጀርባው ሴራ አለበት የሚለውን የመግለጫውን አባባል በሌላ ምሳሌ ነበረ ያብራሩት።
ከዚህ በፊት የነበረው አዋጅ የፓርላማ መቀመጫ የሌለው ፓርቲ በመንግስት ለምርጫ ድጎማ አይደረግለትም ይላል። አሁን ይችኛዋን ሜካፕ ቀብተው ትልቁ ሴራ ምን በሚል አስገቧል? ከአባላት በሚዋጣ መዋጮ መጠን ይወሰናል ይላል የአሁኑ አዲሱ አዋጅ። በውድም በግድም ኢህአዴግ 6 ሚሊዮን አባል አለኝ እያለ አንዳንድ ብር ቢያወጣ 6 ሚሊዮን ብር አለው ማለት ነው። ስለዚህ ድጎማ የሚደረገው አሁንም ከመንግስት ካዝና የሚወጣው ድጎማ ተመልሶ መንግስት ካዝና የሚገባበት ለገዢው ፓርቲ ብቻ የሚያገለግል ነው ነው ጥያቄያችን። ሴራ የምንለው አንዱ ይህንን።
መግለጫው በመጨረሻ እንደሚለው ከሆነ ህጉ እንዲሻሻል ፓርቲዎቹ ድምፃችን ይሰማ በሚል መፈክር ስር ህዝባዊ ንቅናቄ በቅርቡ ይጀምራሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። ዘገባዎቹ ይቀጥላሉ።
ዜጎቿ የሚፈልጓትን ሀገር ለመገንባት ቁልፉ ያለው እየተወሰዱ ባሉ የማሻሻያ እርምጃዎች ላይ መሆኑን ከመቼውም ጊዜ በላይ አምናለሁ ሲሉ በኢትዮጵያ የአሜሪካ አምባሳደር ማይክል ሬይነር አስታወቁ። የኢትዮጵያን የማሻሻያ እርምጃዎች ከመተግበር አንጻር በተጠናቀቀው ዓመት ተገኝተዋል ባሏቸው ስኬቶችና በቀጠሉ እድገቶች መነቃቃታቸውንም አምባሳደሩ ዛሬ ባስተላለፉት የእንኳን አደረሳችሁ መልእክት ገልጸዋል። ለውጡን ከመተግበር አንጻር እየታዩ ያሉ ችግሮች የሚጠበቁ ናቸው ብለዋል አምባሳደሩ። አምባሳደር ማይክል ሬይነር ያስተላለፉትን የአዲስ ዓመት መልእክት የተከታተለው እስክንድር ፍሬው ተከታዩን ዘግቧል።
Hello, I'm Ambassador Mike, wishing you and your family a happy, healthy, and prosperous new year. Welcome, Addis Ahmed.
Addis Tablo, Balila Tasfali Jemmer, Arugiona Srasetu Gizioli Rekab, Hulet Shasrahulet, Kanat Bichasahon, Satat Bichakar Total, Tanantel Litaka, Zaridla Shagren, Dagamedil, Addis Tasfaizo, Addis Ahmed Kabarrafno. ያለፈውን ጉዞ ለመመልከት ትናንትን ቆም ብሎ ለማሰብም አጋጣሚ ነው አዲስ አመት። የእንኳን አደረሳችሁ መልእክቶች የመልካም ምኞት መግለጫዎችም ትናንትን ከዛሬ አነጻጽረው ነገ የተሻለ እንዲሆን ይመኛሉ። የዩናይትድ ስቴትስ አምባሳደር ማይክል ሬነር ለኢትዮጵያውያን ያስተላለፉት መልእክትም ትናንትን ከዛሬ ያነጻጸረ ለነገም የተሻለ ሆነ የተመኘ ነው።
At the start of a new year, people throughout the world typically do the same things. We reflect on the past year, we take stock of our current circumstances, and we wonder, what will the new year bring? We also spend some time thinking about what we can do to make the coming year.
አዲስ ዓመት መጀመሪያ በዓለም ዙሪያ ያሉ ሰዎች ሁሉ የተለመዱ የሚባሉ ተመሳሳይ ነገሮችን ያደርጋሉ። ያለፈውን ዓመት ቆም ብለን እንመለከታለን፣ አሁን ያሉትን ሁኔታዎች እንገመግማለን፣ እናም አዲስ ዓመት ምን ይዞ ሊመጣ እንደሚችል እናስባለን። በተጨማሪም አዲስ ዓመትና ተከትለው የሚመጡት ዓመታት ለኛና ለቤተሰቦቻችን የምንመኘው አይነት እንዲሆኑ ምን ማድረግ እንዳለብን በማሰብም የተወሰነ ጊዜ እናሳልፋለን። ያለፈውን የመገምገምና ወደፊት የሚመጣውን የመጠበቁ ሂደት የያንዳንዳችን የግል ጉዳይ ቢሆንም በአገር ውስጥና በውጭ አገር የሚገኙ ኢትዮጵያውያን አሁን ያሉበት ሰዓት ለኢትዮጵያና ለሕዝቦቿ እንዴት ወሳኝ እንደሆነ ለማወቅ ጊዜ እንደሚወስዱ ተስፋ አደርጋለሁ ነው ያሉት። አምባሳደሩ ለኢትዮጵያ ወሳኝ ካሉት ሰዓት አንጻር በተለይ የተከሰቱና ያደነቁት እየተካሄደ ያለውን የማሻሻያ እርምጃ ነው።
When I reflect on the past year, I'm inspired by the achievements and ongoing progress in implementing Ethiopia's ambitious reform agenda.
የተጠናቀቀውን ዓመት ስመለከት የተለጠጠውን የኢትዮጵያ የማሻሻያ እርምጃ ከመተግበር አንጻር በተገኙ ስኬቶችና ከዚሁ ከተግበር አንጻር በታየው እድገት ተነቃቅቻለሁ። ያገራቸውን የማሻሻያ እርምጃዎች ከመደገፍ አንጻርና የወደፊት ብሩህ ድል ከመገንባት አንጻር በርካታ ኢትዮጵያውያን በተናጥል ባሳዩት ቁርጠኝነትም ተበረታትቻለሁ ነው ያሉት። ይህ ሲባል ግን የማሻሻያ እርምጃዎችን የመውሰዱ ሂደት ሙሉ በሙሉ ቀላል ነው ማለት እንዳልሆነ አሜሪካዊው ዲፕሎማት አስተውሰዋል። ይሄም ሆኖ ግን የማሻሻያ እርምጃውና የለውጡ ሂደት ለኢትዮጵያና ለኢትዮጵያውያን አስፈላጊ መሆኑን ያብራሩት
Change, even the positive change currently underway in Ethiopia can be confusing, challenging, and even disruptive. And implementing a reform agenda of such breadth and ambition remains...
ለውጥ አሁን በኢትዮጵያ የተካሄደ ያለው አውንታዊ ለውጥ እንኳን አደናጋሪ ፈታኝና መስቀልቅል የሚፈጠር ሊሆን ይችላል። እናም እንደዚህ ስፋትና ጉጉት ያለበትን የማሻሻያ እርምጃ መተግበርም ከባድ ስራ የሚጠይቅ ነው ነው ያሉት።
But I'm more convinced than ever that Ethiopia's historic reform effort holds the key for all Ethiopians, regardless of their region, ethnicity or religion, to build the future that so many of you tell me you want for yourselves, your communities and your country. A future.
ነገር ግን ኢትዮጵያውያን ከየትኛውም ክልል ብሔርና ሃይማኖት የሆኑ ብዙዎቻችሁ ለራሳችሁ ለማህበረሰቦቻችሁና ለሀገራችሁ እንዲሆን እንደምትፈልጉት የነገራችሁኝ አይነት የወደፊት ህይወት ለመገንባት ቁልፉ ያለው በዚህ ታሪካዊ የለውጥ ሂደት ላይ መሆኑን ከመቼውም ጊዜ በላይ አመኛለሁ። የኢኮኖሚ ድሎች፣ የፖለቲካ አሳታፊነትና መረጋጋት ላለበት የወደፊት ህይወት ሁሉም ኢትዮጵያውያን ያገራቸውን በሰላም አብሮ የመኖር መቻቻልና በጎነት ለማስቀጠል ሙሉ ቁርጠኛ ለሚሆኑበት የወደፊት ህይወት ነው ያሉት። ኢትዮጵያውያን የወደፊቷን አስደናቂ ሀገር ለመገንባት በሚያደርጉት ጥረት እኔ የኤምባሲ ባልደረቦቼ እንደዚሁም የዩናይትድ ስቴትስ መንግስትና ህዝብ በእያንዳንዱ ርምጃ ከጎናችሁን ቆማለን ሲሉም አምባሳደር ሬነር አስተውቀዋል። በድጋሚ መልካሙን ሁሉ በመመኘትም ነው መልእክታቸውን ያጠናቀቁት።
On behalf of all of us at the United States Embassy in Ethiopia, welcome Addis Ababa.
ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር ለዘገባው። አዲሱን አመት ምክንያት በማድረግ በአማራ ክልል ከ4000 በላይ ታራሚዎች እንዲለቀቁ ተወስኗል። ምህረት ከተደረገላቸው መካከል በማይድን ህመም ላይ ያሉ ታራሚዎች እንደሚገኙበት ከተጎጂ ቤተሰቦች ጋር በተደረሰ ስምምነት የሚለቀቁ እንዳሉና በሌሎችም ይቅርታ በሚያሰጡ ምክንያቶች የምህረቱ አሰራር መከናወኑን የክልሉ ዋና አቃቤ ህግ አቶ ገረመው ገብረጻድቅ ለቪኦኤ ገልጸዋል። ለዝርዝሩ ባህር ዳር ላይ አስቴር ምስጋናው አለች።
የአማራ ክልል ጠቅላይ አቃቢ ህግ መስሪያ ቤት ዋና አቃቢ ህግ አቶ ገረመው ገብረጻድቅ ዛሬ በሰጡት ጋዜጣዊ መግለጫ አዲሱን አመት ምክንያት በማድረግ ለክልሉ መንግስት ይቅርታ እንዲደረግላቸው የክልሉ የይቅርታ ቦርድ ያቀረበውን የውሳኔ ሐሳብ የይቅርታ አሰጣጥ ስርዓት መወሰኛ አዋጁን መርምሮ መስፈርቱን አሟልተው ለተገኙ ከ4000 በላይ ለሚሆኑ ታራሚዎች የአማራ ክልል መስተዳደር ምክር ቤት የይቅርታ ተጠቃሚ እንዲሆኑ ወስኗል ነው ያሉት።
የክልሉ መስተዳደር ምክር ቤት ከክልሉ የይቅርታ ቦርድ የቀረበለትን የውሳኔ ሐሳብ ምርምሮ ውሳኔ አስተላልፈው በዚህ መሰረት በሶስት ካታጎሪ ልንከፍላቸው እንችላለን። የመጀመሪያው ታራሚዎች ከተጎጂ ቤተሰቦች ጋር እርቅ መፈጸም ይኖርባቸዋል። እርቅ ሲፈጽሙ ደግሞ ይዛው ሳለ ካሳ የሚከፍሉበት ሁኔታ አለ። ይሁንና ከአካባቢው ባህል ወግ ያፈነገጠ እጅግ በጣም የተጋነነ ካሳ የተጠየቁ ታራሚዎች አሉ። ባህሪ ለውጥ አምጥተዋል፣ ተጸጽተዋል። ይሄ በየደረጃው ባሉ የእርቅ እና የይቅርታ ኮሚቴዎች ተረጋግጧል። ይህን መስፈርት እስካሞሉ ጊዜ ድረስ የሚታሰሩበት ምክንያት ስለሌለ እነሱም እንዲፈቱ ተደርጓል። ሁለተኛው የተለያዩ ምክንያቶች አሉ። ለምሳሌ ከሌላ ክልል ታርመው ወደ እኛ ክልላችን ባሉ ማረሚያ ቤቶች ላይ የታረሙ የሚገኙ ታራሚዎች የባህሪ ለውጥ ያመጡ እና በይቅርታ መስፈርቱ መሰረት የሚገባቸውን ቅጣት መጠን የፈጸሙ ታራሚዎች አሉ። የማይድን ህመም ያለባቸው ይህም በሚመለከታቸው የጤና ተቋማት የተረጋገጡ ከአእምሮ ህመም ጋራ ከስኳር ከካንሰር ፕሮሰር ጋር የሚያያዙ ናቸው። በድምሩ 4329 ታራሚዎች ናቸው ማለት ነው።
ከሰኔ 15 ጥቃት ጋር በተያያዘ ጉዳያቸው በፍርድ ሂደት ላይ ያሉ ታራሚዎችን በተመለከተ የአካል ነጻ ማውጣት እንደተጠየቀላቸውና ጉዳያቸውም ሰበር ይግባኝ ላይ መድረሱን አቶ ገረመው አክለው ገልጸዋል።
አካል ነጻ ማውጣት ጥያቄ የተወሰኑ ታራሚዎች ጥያቄ እንዳቀረቡ እሱን በተመለከተ የክልሉ አቃቢ ህግና መርማሪ ፖሊስ ያለበት ቡድን ለእሱ ምላሽ እንደሰጠ፣ በዚህ ላይ ደግሞ ፍርድ ቤቱ ብይን የሚሰጥበት ሁኔታ እንዳለ ገና በቀጠሮ ላይ ያለ ነው። እስካሁን ድረስ እልባት አላገኘም። ሌላው የጊዜ ቀጠሮን በተመለከተ የወረዳ ፍርድ ቤት በሰጠው ውሳኔ ላይ ከፍተኛ ፍርድ ቤት አጽንቷል። ስለዚህ ለሰበር ይግባኝ እንዳቀረቡ መረጃው አለኝ። እስካሁን ሰዓት ድረስ እልባት አልተሰጠም።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር እናመሰግናለን ለዘገባው። 1441ኛው የአሹራ በዓል በአልነጃሺ መስጂድ ትናንት ተከብሯል። በበዓሉ ላይ ከተለያዩ የኢትዮጵያ አካባቢዎች እንዲሁም ከኤርትራ፣ ከጅቡቲና ከሱዳን የገቡ የእስልምና ምዕመናንና የእምነቱ መሪዎች ተሳትፈዋል። ሙልጌታ አስበሀ ተጨማሪ አለው።
የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚደንት ሙፍቲ ሐጂ ዑመር ኢድሪስ አልነጃሺን የመልካምነት ማሳያ መሆኑ ገልጸው የትግራይ ሕዝብ እንግዳ ተቀባይ መሆኑም አመላክቷል።
ወደ አማራ ክልል እስልምና የገባው ተትግራይ ተነስቶ ነው። የእስልምና እምብርት ትግራይ ነው። መልካም ሰጠባ እያሳየ የትግራይ ሕዝብ ነው። ሊመሰገን ይገባል። ሊሞገስ ይገባል። የሀገራችን መሪዎቻችን፣ አለቆቻችን፣ መንግስታቶቻችን ምን መከሰብ አለባቸው? ተይ ለሀገር መቆርቆር ከራስ የበለጠ ህዝብን ማስቀደም፣ የሀገርን ጉዳይ ማስቀደም። እንደዚህ የሆነ እንደ ሰው ልጅ እስታለ ይወደዳል፣ እስታለ ይከበራል፣ እስታለ ይሞገሳል፣ ቢሞት ታሪኩ ያምራል። ስለዚህ ሁላችንም ላይ መሳተፍ ይገባናል።
መሪዎች ሙቶም እንዲዘከሩ እንደ አልነጃሺ መልካም ሊሆን ይገባል ብለዋል። በአልነጃሺ ሰው በሃይማኖቱ፣ በቋንቋው፣ በባህሉ ምንም ልዩነት ሳያሳይ በሰላምና በጋራ የኖሩበት ታሪካዊ ስፍራ ብዙ ትምህርት የሚወሰድበት ነው ያሉ ደግሞ የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ናቸው። ምክትል ርዕሰ መስተዳድሩ አልነጃሺ የውጭ ዜጎች ብቻ ሳይሆን ኢትዮጵያውያንም ብዙ ሊያውቁት የሚገባ ታሪካዊ ስፍራ ነው ብለዋል።
ምንጭ ናይ ሰላም አልነጃሺ፣
የሰላም ምንጭ አልነጃሺ ነው። ከሀገር ውስጥ ብቻ ሳይሆን ሰላም ለማግኘት ባህር ማዶ ተሻግረው መጥተዋል። የሰላም ሀገር ነው። ከአልነጃሺ ተምረን ሰላማችን ልንጠብቅ ይገባል። አሁን ያለው እንደምታውቁት ሰው በማንነቱ የሚጠቃበት ነው። ይህ ከአልነጃሺ አልተማርንም። ከማንኛውም ሀገር ይምጣ፣ የሆነ እምነት ይሁን፣ ባህል ይኑረው፣ የፈለገው ቋንቋ ይናገር፣ አብሮ መኖር ነው የተማርነው። የሰላም የመከባበር የፍቅር ሀገር፣ ከሁሉም በላይ ደግሞ ተቸገሩ ተንከባክቦ የሚያኖር በሀገራቸው መቀበር ያልቻሉትም እዚህ ነበር የተቀበሩት። ልዩ ታሪክ ያለበት በመሆኑ ልንረዳው፣ ልናጣጥመው እንዲሁም ልናሳድገው ይገባል ነው ያሉት። አልነጃሺ ታሪካዊነቱ በዓለም አቀፍ ጎልቶ እንዲታወቅ የትግራይ መንግስት ድጋፍ ያደርጋል ብለዋል ምክትል ርዕሰ መስተዳድሩም። የአሹራ በዓል የነቢዩ መሐመድ ተከታዮች ከጠላት ለማምለጥ በማለት በሐበሻ ምድር ተጠልለው ከቆዩ ከ16 ዓመታት በኋላ ወደ ሀገራቸው የተመለሱበት ጊዜ የሚዘከርበት ነው። ነጋሽ የእስልምና አማኞች ከነቢዩ መሐመድ ተልከው የተጠለሉበት ቦታና ለመጀመሪያ ጊዜ የእስልምና ሃይማኖት ወደ ኢትዮጵያ የገባው በነጋሽ በኩል ነበር። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም።
አመሰግናለሁ ሙሉጌታ ለዘገባው። አሁን ከምሽቱ 3 ሰዓት ተኩል ነው አዲስ አበባ ላይ። ክቡራትና ክቡራን አድማጮች ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን። እንዲሁም ስርጭቶቻችንን ከኦዲዮ ናው በእጅ ስልካችሁም voa.horn.mobi ላይ ታገኛላችሁ። በአሃዱ ራዲዮ 94.3 ላይም በቀጥታ ስርጭታችንን በዚህ ሰዓት ልታዳምጡ ልትከታተሉ ትችላላችሁ። በተጨማሪም ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከአፕ ስቶር እና ከፕሌይ ስቶር ወይም ከጉግል ፕሌይ የቪኦኤን የአፍሪካ ቀንድ አፕ ብትጭኑ ዝግጅቶቻችንን በቀላሉ ማዳመጥ ማግኘት ትችላላችሁ። በተጨማሪም ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል በ49 ሜትር ባንድ አጭር ሞገድ ጋቢና በሚል ርዕስ የሚቀርብላችሁን ስርጭትም እንድታዳምጡ እንጋብዛለን። አሁን የሰዓቱን አበይት ዜና ቆንጅት ታሰማናለች።
65 እንደሚሆኑ የተናገሩ ፓርቲዎች በቅርቡ በሕዝብ ተወካዮች ምክር ቤት የጸደቀውን የምርጫና የፖለቲካ ፓርቲዎች ሕግ አፋኝ ነው በማለት በስራ ላይ እንዳይውል ጠይቀዋል። ከሕግ መውጣቱ ጀርባ ሴራና ጸረ ዲሞክራሲ እንቅስቃሴ አለ የሚሉት እነዚህ ፓርቲዎች ድምጻችን ይሰማ የሚል እንቅስቃሴ በቅርቡ እንደሚጀምሩ አስታውቀዋል። ዜጎቿ የሚፈልጓትን ሀገር ለመገንባት ቁልፉ ያለው እየተወሰዱ ባሉ የማሻሻያ እርምጃዎች ላይ መሆኑን ከመቼውም ጊዜ በላይ አምናለሁ ሲሉ በኢትዮጵያ የአሜሪካ አምባሳደር ማይክል ሬይነር አስታወቁ። የኢትዮጵያን የማሻሻያ እርምጃዎች ከመተግበር አንጻር በተጠናቀቀው ዓመት ተገኝተዋል ባሏቸው ስኬቶችና በቀጠሉ እድገቶች መነቃቃታቸውንም አምባሳደሩ ዛሬ ባስተላለፉት የእንኳን አደረሳችሁ መልእክት ገልጸዋል። ለውጡን ከመተግበር አንጻር እየታዩ ያሉ ችግሮች የሚጠበቁ ናቸው ብለዋል አምባሳደሩ። የኦሮሞ አባገዳዎች ህብረት ከመስከረም 9 እስከ መስከረም 22 2012 ዓ.ም ተመረተ የሚቆይ የእርቅ ሳምንት አውጀዋል። በዝግጅታችን ዘገባውን እናቀርባለን።
አመሰግናለሁ ቆንጂት ለአርዕስተ ዜናው። ክቡራትና ክቡራን አድማጮች የምሽቱ አየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። ቴክኒሻኑ ኦድሬስ ሬጅስ ነው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። የምሽቱ ዋና አዘጋጅ አሉላ ከበደ ነው። እያስተናገድናችሁ ያለነው ሰሎሞን አባተና
ቆንጂት ታዬ ነን።
ቆንጂት እንግዲህ እንቁጣጣሽ እየደረሰ ነው።
እንቁጣጣሽ ቀድሜ
እንኳን አደረሰሽ ልበልሽ። እንኳን አደረሰ ለአንቺ ሳይጥምሽ አይቀርም። የሚቀጥለው ሙዚቃ ነሆ።
ወደ ሀገሬ ልግባ በደንብ አርጎ
ልግባ። የበረሃ ሀገር ስደተኛ በኩኩ ሰብስቤ
I'm
እንግዲህ ዮሐ ያልን ከሰሞኑን እንቀጥላለን። ክብራትና ክብራ አድማጮች እንኳን አደረሳችሁ። በድጋሚ ኩኩ ሰብስቤንም ለድንቅ ጣዕመ ዜማዋ እንዲሆን እናመሰግናለን። ወደ ተከታዩ ዝግጅት እናልፋለን። በ19ና በ25 ሜትር ባንድ አጭር ሞገድ ላይ እንዲሁም በናይል ሳት ነው እያስተላለፍንላችሁ ያለ ነው የእርቅ ሳምንት።
የኦሮሞ አባገዳዎች ህብረት ከመስከረም 9 እስከ መስከረም 22 2012 ዓመተ ምህረት የሚቆይ የእርቅ ሳምንት አውጀዋል። በማህበራዊ በፖለቲካና ሌሎች ምክንያቶች አለመግባባት ውስጥ የገቡ ዜጎች ይቅር እንዲባባሉ አባገዳዎቹ ጥሪ አቅርበዋል። የኢሬቻ በዓልን በተመለከተ የሆራ ፊንፊኔ ኢሬቻ መስከረም 24 የሆራ አርሰዴ ኢሬቻ መስከረም 25 እንደሚከበሩ ተገልጿል። ሙክታር ጀማል ተጨማሪ አለው።
የኦሮሞ አባገዳዎች ህብረት ትላንት በኦሮሞ ባህል ማዕከል ባወጡት መግለጫ እንዳስታወቁት በዚህ ዘመን መለወጫ ወቅት ለአንድ ሳምንት የእርቅ ሳምንት አውጀዋል። አባገዳዎቹ የእርቅ ሳምንቱን ማወጅ የተፈለገበት በተለያዩ የፖለቲካና ማህበራዊ ሽኩቻዎች ያለመግባባትና ቅሬታ የሚፈጥሩ ጉዳዮችን ጸርቶ አዲስ ዘመን በአዲስ መንፈስ መለወጥ አስፈላጊ በመሆኑ ነው ብለዋል። የህብረቱ ሰብሳቢ አባገዳ ጎበነ ሆላ እንኳን አደረሳችሁ መልእክታቸውን አድርሰዋል።
ሰባቴ ሰብለሚን ኢትዮጵያ ከሰግራታን አከሱማ ሱማን ኦሮሞ በጋ በጨቂ ገናራ ጋር
ኢትዮጵያ ውስጥ የምትኖሩ ብሔር ብሔረሰቦች ከድቅድቁ የክረምት ጨለማ ወደ ጸደይ ብርሃን እንኳን በሰላም አሸጋገራችሁ። ወደ ብርሃናማው የጸደይ ወቅት ስንሸጋገር አሮጌውን ዓመት በመሻገር ወደ አዲስ ዓመት እንገባለን። በኦሮሞ ገዳ ስርዓት በአዲስ ዓመት ደግሞ በአዲስ ልቦና ብዙ መሰራት ያለባቸው ነገሮች አሉ ነው ያሉት አባገዳ ጎበነ ሆላ። ኢሬቻ አዲስ መንፈስ ወደ ፈጣሪን ቀርቦ ፈጣሪን የመማጸንና ምስጋናን የማቅረብ ስርዓት እንደመሆኑ መጠን በአዲስ ልቦና ህርቅ አውርዶ በሰላም አዲስ ዘመንን መቀበል የገዳ ባህል መሠረቱ ነው ብለዋል። በዚሁ መሠረት ሁለገብ የሆነ ከማኅበራዊ እስከ ፖለቲካዊ እንቅስቃሴ ያለው ዜጋ በጠቅላላ በአካባቢው እርቅ እንዲያወርድ መታወጁንም ገልጸዋል።
ፉልባነ ጉያ ሰገሌ ካሴ ሀጋ ድግደሚ ለማቲት በረኩመ ለማፊ ኩጠለማ ካን ቶርቤ አራራ ጀሎ ጎቶ ለብሰን
ከመስከረም 9 አንስቶ እስከ መስከረም 22 2012 ድረስ የእርቅ ሳምንት ብለን ስናውጅ በኦሮሚያ ውስጥ የሚኖሩ ብሔር ብሔረሰቦች እርቅ እንዲያወርዱ፣ በኦሮሚያ አጎራባች የሚኖሩ ብሔር ብሔረሰቦች እርቅ እንዲያወርዱ፣ እንዲሁም በየቤተሰብ ደረጃ ያለው እርቅ እንዲያወርድ፣ ተገፍቶም ቢሆን ወዶ ወደ ውጪ የወጣም ካለ እርቅ እንዲያወርድ፣ ሁሉም ጥሪያችንን በመቀበል እርቅ በማውረድ እንዲታረቅ እንላለን ነው ያሉት አባገዳ ጎበነ ሆላ። ይህ የእርቅና የሰላም ሳምንት የታወጀው በአዲስ አበባ የሚከበረው የሆረ ፊንፊኔ ኢሬቻ በመስከረም 24 በብሾፍቱ ሆረ አርሰዴ የሚከበረው መስከረም 25 2012 እንደሚውልም አባገዳ ጎበነ ሆላ ገልጸዋል። አባገዳ ጎበነ ሆላ ኢሬቻ የሀገሪቱ ብሔር ብሔረሰቦች በሙሉ ተሳትፈው እንዲያከብሩ ጥሪም አቅርበዋል።
ሬስ ጃለላፍ ሬስ ነጋፍ ሬስ ነገለፍ ሬስ ተኩማፍ ተኡ ቤኬ
ኢሬሳ ለፍቅር ነው። ኢሬሳ ለሰላም ነው። ኢሬሳ ለአንድነት ነው። ይህንም በመገንዘብ የኢትዮጵያ ብሔር ብሔረሰቦች ህዝቦች በጠቅላላ የኦሮሞን ባህል በሚደግፍ መንገድ ወጥቶ አብሯችን እንዲያከብር ጥሪ አቀርባለሁ ነው ያሉት አባገዳ ጎበነ ሆላ።
የእርቅ ሳምንቱ በአጎራባችና በተለያዩ ማህበረሰቦች ደረጃ ውይይት በማድረግ ቅሬታዎች ካሉ እየቀረፉ ለመሄድ መሰረት እንደሚሆንም ተነግሯል። በዚሁ መሰረት በምዕራብ አርሲ ዞን ቢሻንጉራቻ ከተማ የሲዳማና የኦሮሞ ማህበረሰብ አባገዳዎችና የአካባቢው አመራሮች በተገኙበት መወያየታቸውን የክልሉ መንግስት ኮሚኒኬሽን ጽህፈት ቤት ገልጿል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
አመሰግናለሁ ሙክታር ለዘገባው። የተከበራችሁ አድማጮች፣ የዓመቱ ግምገማ የተለያዩ ዘገባዎች ሰሞኑን በተከታታይ ይቀርባሉ። عمت هلتشي أسرع أنت
እየወጣ ያለውን አመት የፖለቲካ ጉዞ የመጪውንም አመት ተስፋና ስጋት በወሎና በአፋር አካባቢዎች የሚገኙ የፖለቲካ ድርጅቶች ለአሜሪካ ድምጽ በሰጧቸው ቃሎች መዝነዋል። መስፍን አራጌ ዝርዝሩን ይዟል።
2011 እንደ ሀገር ብዙ ታውረዶች የተስተናገዱበት እንደ ህዝብ የደስታና የሀዘን ድምጾች የተደመጡበት አመት። በወሎና አፋር አካባቢዎች የሚገኙ የፖለቲካ ድርጅቶች እንደሚሉት አመቱ ክፉም ደግም የሚመዘዝለት የነገዋን ኢትዮጵያ የፖለቲካ ቅርጽ በጥቂቱም ቢሆን ያመላከተ ነው። ትናንትን ሸኝተን ነገን ለመቀበል አፋፍ ላይ በቆምንበት የአዲስ አመት ዋዜማ ለጊዜው ያገኙዋቸው የገዢ ፓርቲና የተፎካካሪ ድርጅት ተወካዮች የሚሉት አላቸው።
አይነቱ ኃይሉ ባላለው ደሴ ከተማ የኢዜማ ሊቀመንበር አዲሱ ለውጥ ያመጣቸው የተለያዩ ጥቅሞች አሉ። ለነጻነት ሲታገሉ የነበሩ በርካታ የፖለቲካ እስረኞች ከስር መፈታታቸው፣ ውጭ ሀገር የነበሩ ንጻ አመለካከት አላቸው መባል ሲሳደዱ የነበሩ ዜጎች ወደ ሀገራቸው መመለሳቸው፣ በሌላ መልኩ በትጥቅ ትግል የነበሩ የተለያዩ ግንባሮች ሀገራቸው ገብተው መሳሪያቸውን በመፍታት ሰላማዊ ትግል እንዲያደርጉ ተደርጓል። እንደ ምሳሌ መጥቀስ እንችላለን አርበኞች ግንቦት ሰባት፣
የ1997ቱ ህዝባዊ ምርጫ ጥቁር ጠባሳ አሳርፎብኛል የሚሉት የአፋር ህዝቦች ፍትሐዊና ዲሞክራሲያዊ ፓርቲ ሊቀመንበር አቶ መሐመድ ዳውድ ጥያቄን ለመመለስ ፈቃደኛ ከሆኑት አንዱ ናቸው።
ሁለት እጆችን በካቴና ሁለት እግሮችን ደግሞ በካቴና እንደገና ጭንቅላትን ወደ በርሜል ውስጥ በመንከር ያ ኬሚካል ስለመጀመር በርሜል ነው እንደገና እግሮቹ ወደ ላይ አድርጎ ሲሰቃዩ ቅንጅትና ህብረትን የሚያወግዝ መቅረጫ ከሰጠ ህይወቱን ታዘናለን ብሎ ነው። እኔ ግለሰብ ነኝ። እኔ ቢሞት 3 ሚሊዮን ወይም ከዛ በላይ ህዝቢ የኔ አላማ የሚያራግብ ስላለ እኔ ቢሞትም ደስተኛ ነው ብዬ መለስኩት። ያ ጊዜ ተስፋ ቆረቱና በሁለተኛ በሶስተኛ ሳምንት ላይ ቡርቅ የሚባል ጫካ ላይ ከአዲስ አበባ ወደዛ እዛ ላይ ጣሉ። ከዛ ለልጅ ላይ ገበሬዎች ሲመጡ እነሱ አገኙ። በቃ እዛ ላይ ነው እንግዲህ ያመለስኩት። እኔ ጅቡቲ ወጣሁ። ከጅቡቲ ወደ ድጃ ከድጃ ደግሞ ወደ ካይሮ በዮኒ ነበር። እስከ ዛሬ ያው ፖለቲካ ጥገኝነት ስለሰጡ እዛው ካይሮ ነበርኩት። ነው እኔ ቤተሰቦች አሁኑ እንኳን እዛ ነው ያሉት። እስካሁን አልመጡም።
የስደት ዘመን ቀርቶ እውቅና ባገኘ የፖለቲካ ድርጅት ውስጥ በአደባባይ እምነታቸውንና አቋማቸውን ማንጸባረቅ መጀመራቸውን እየቃኙ የተሻለን ነገ ተመኝተዋል።
ሰይፉ ሰይድ በደቡብ ወሎ ዞን የአማራ ዲሞክራሲያዊ ፓርቲ ጽሕፈት ቤት የፖለቲካ ዘርፍ ኃላፊ ነኝ። እንደሚታወቀው ባለፉት በርካታ ዓመታት ዲሞክራሲያዊ መብቶች አለመከበር፣ የሰብአዊ መብቶች አለመከበር ጋር የሚያያዙ ዜጎች ሀሳባቸውን በነጻነት ከመግለጽ ጋር የሚያያዙ ችግሮች፣ ከሚዲያ ጋር የሚያያዙ ችግሮች እንዲስተካከሉ ነው የተደረገው።
ነጻ ሚዲያዎች የመመስረት ሂደት ጅምሩ ታይቷል። የሚዲያ አፈና እየቀነሰ መጥቷል። ህዝቡ ሀሳቡን ማስረዳት እንደሚችል ጅምሩ ታይቷል።
በዲፕሎማሲው መልክ እንደዚሁ የተለያዩ ውጤቶች ተገኝተዋል። ለምሳሌ ከኤርትራ ጋር የነበረን ግንኙነት ባለፉት 20 ዓመታት በችግር ውስጥ ያለ ግንኙነት ነበር። ስለዚህ ከኤርትራም ጋር ሙሉ በሙሉ የተፈታ ነው ማለት ባይቻልም ተስፋ የሚሰጥ ግንኙነት ነው።
ፖለቲከኞቹ አመቱ አልጋ ባልጋ እንዳልነበረም ማሳያ እያጣቀሱ ይናገራሉ።
በባህር ዳር እና በዚህ በአዲስ አበባ የተካሄደው የመፈንቅለ መንግስት አለበት። ይህን ለኛ ባልሲ ያዋግዛል። ምክንያቱም ይሄ ስልጣን በህዝብ ምርጫ ማውሰድ ነው እንጂ በጉልበት ወይም በማሳሪያ ዙር ማካሄድ የለበትም ብለን እናምናለን። ምክንያቱም ከዚህ በፊት አይተናል፣ ደርግም አይተናል፣ ሌሎችም አይተናል። ስለዚህ በአፈሙዝ የሚመጣውን ነገር ለህዝብም ጥሩ አይደለም፣ ለሀገርም ጥሩ አይደለም።
በአንድ ጊዜ ብዙ አመራሮችን አተናል። በሰኔ 15 ጥቃት በእንዲህ አይነት ባልተጠበቀና ባልታሰበ ጊዜ አመራሮች ከድርጅቱ ውስጥ ሲታጡ ስህተት አይፈጠርም ማለት አይቻልም። ዞሮ ዞሮ ግን በድርጅታችን ውስጥ ከላይ እስከታች ባለው መዋቅራችን ውስጥ በርካታ አመራሮች አሉ። በዛ ሂደት አሁን ክፍተቱ ተሞልቶ ያው ስራ እየሰራን ነው የምንገኘው።
ከአዲሱ ለውጥ ጋር ተያይዞ የአገልግሎት አሰጣጥ መቀዛቀዝ አለ የሚል ቅሬታ ይቀርባልና ይህንን ፈትሻችሁታል?
ትክክል ነው። አጠቃላይ ሀገራዊ ለውጡን ተከትሎ በተለይ መንግስት ተቋማት አገልግሎት የመፋዘዝ ነገር አለ። በተለይ ሲቪል ሰርቫንቱ ይህንን የለውጥ ሂደት በተዛባ መንገድ በመረዳት ህዝብን በአግባቡ አለማገልገል፣ ኢቭን የስራ ሰዓትንም ያለማክበር አይነት ችግሮች ይስተዋላሉ። ይህን እንግዲህ በሂደት እየተከታተል እየተስተካከለ መሄድ ነው የሚሆነው።
ቀደም ሲል የነበረው ባለስልጣኖቹ የሚለኩሱት ሂሳብ ሰዎች አለ፣ በየክልሉ የሚደረጉ ትንከሳዎች አለ።
የሀሳብ ነጻነትን የሚጋፉ የመንቀሳቀስ መብቶችን የሚፈታተኑ ችግሮች እንዳጋጠማቸው የኢዜማው ተወካይ ያስረዳሉ።
የፓርቲውን ፕሮግራም ለማሳወቅም ለማስተማርም ሰላምን ከማረጋጋት አኳያ አጀንዳ ይዘን በምንቀሳቀስበት ወቅት የማደናቀፍ ስራ የሚሰሩ ኃይሎች አሉ። ሀሳብን ሽጦ ከማሸነፍ ይልቅ ኃይልንና ጉልበትን የመረጡ ናቸው። እነዚህ ኃይሎች እነማን ናቸው ቢባል በውል ያልታወቁ ኃይሎች ናቸው። በመሰረቱ ጉልበትና ኃይል ሰባይ ቀለም ይላቸው
የተዛቡት ርክቶች ለጥርጣሬ በር ከፍተዋል ለሰዎች መፈናቀል ምክንያት ሆነዋል የሚሉት ደግሞ የማዲፓው ተወካይ ናቸው።
ባለፉት 27 አመታት በተፈሩት የተዛቡት ርክቶች ምክንያት በኢትዮጵያ ህዝቦች መካከል ጥርጣሬ እንዲፈጠር እርስ በርስ አለመተማመን እንዲኖር እንዲህ አይነት ችግሮች በመኖራቸው ምክንያት በየቦታው የመፈናቀል የሰው ህይወትም የመጥፋት ንብረት የመውደም በተለይ ዜጎች ከቦታ ቦታ ተንቀሳቅሰው የመኖር መብታቸው ጭምር የተገደበበት ሀብት አፍርተው ሪት የመቋጠር ችግርም ያጋጠመበት ሁኔታ ተፈጥሯል።
በወሎ ዩኒቨርሲቲ የፖለቲካ ምሁሩ ሙልጌታ ተስፋይ መንግስት ባለፈው አመት ሊሰራው የሚገባውን አለመስራቱ ለሌላ የቤት ስራ ዳርጎታል ይላሉ።
የፖለቲካ ሳይንስ ተመራማሪዎች ሶሻል ኮንትራክት ይሉታል። የመግባቢያ ሰነድ፣ የቃል ኪዳን ሰነድ መፈራረም ይቻል ነበር። በተለይ የለውጡ የፖለቲካ ኃይሎች ሁሉም የተግባቡበት ጊዜ፣ አጀንዳቸውን ፍሬም ያደረጉበት ጊዜ ስለነበረ ሰነዶች መፈረም ይቻላል። ቃል ኪዳን ሰነድ መፈራረምህ ሰዎች ለዛ ቃል ኪዳን ሰነዳቸው ታማኝ እንዲሆኑ መንገድ እንዳይቀይሱ፣ ሀሳብ እንዳይቀይሩ ያደርጋቸዋል። ይሄ ሳይደረግ አለፈ። ኢህአዴግ ሌላ የቤት ስራ አስቀመጠ። ይሄ ቤት ስራ እያደገ ሄዶ በርካታ የሀገሪቱን ጉዳዮች የፖለቲካ አጀንዳ ሆነው ተቀመጡ። የባንዲራ ኢሹ፣ የዋና ከተማ ኢሹ፣ የቋንቋ ኢሹ፣ የምርጫ ኢሹ፣ የመንግስት አወቃቀር ኢሹ በአዲስ መልክ ጥያቄዎቹ ተሻሽለው አጀንዳ ሆኑ።
በ2012 ምርጫ ማካሄዱ አዋጭ ይሆን?
ኢትዮጵያ ምርጫን የማራዘም እድል አላት ብዬ አላምንም። እኔ የማሊን ምሳሌ እንደ ምሳሌ ላንሳለ። ያን ጊዜ አልቃይዳ በጣም የገነነበት ጊዜ ነበርና ሰሜን አፍሪካ ላይ በሰሜን ማሊ የነበሩ ተዋረጎች አስተዳደራዊና መዋቅራዊ ምክንያቶችን እንደ በደል በማንሳት ከነዛ ክንፎች ጋር በመገናኘት ወጣ ገባ የሚሉ እነ ጋዳፊም ችግር ውስጥ የነበሩበት ጊዜ ነበር። ያን ጊዜ የማዕከላዊ መንግስቱ በሰሜኑ በኩል ያለብኝ የጸጥታ ስጋት አደገኛ ስለሆነ ምርጫ ማካሄድ አልችልም ብሎ ምርጫውን አራዘመው። ይሄ በጣም ጥሩ ምክንያት ሆነና ከባማኮ ጭምር ያሉ ተቃራኒ የፖለቲካ ኃይሎች ተባብረው ማሊን አፈረሷት። ደካማም ቢሆን ምርጫ ማካሄዱን እኔ እመርጣለሁ። ግን ምርጫ ማካሄዱ ምንም ሪስክ የለውም እያልኩ አይደለም።
በመንግስት በኩል ቅድሚያ መሰራት የሚገባቸው ነገሮች ከተስተካከሉ ምርጫው መካሄድ ይቻላል። ከላይ እስከ ታችኛው ክፍል ድረስ ነጻና ገለልተኛ ምርጫ ቦርድ ማዋቀር ነው። ነጻና ገለልተኛ የጸጥታ ኃይልን ማዋቀር ይጨምራል። ፍትህ አካልን ሪፎርም ማድረግ ይጠይቃል። መንግስት የህግ የበላይነትን በአስተማማኝ ሁኔታ ማስከበር ሲችል ነው።
እናስ ከአዲሱ ዓመት ምን ይጠበቃል?
ሌላ በጣም ትልቅ ፋክተር አለ። ከስልጣን የተባረሩት ኃይሎች ሴራ በገንዘብ ያላቸው የፖለቲካ ኔትወርክ ሀገሪቷን እየተበተቡ ዚህም ዘም የልደት ሻማ በሚመስል መልኩ በግጭት ሲያበሯት ሰነበቱ። ይሄ እልባት ሳያገኝ 2012 ሌላ ፈተና ይዞ ይመጣል።
ሀገራዊ መግባባት የመፍጠር ሀገራዊ አንድነትን የማጠናከር ሁሉም ዜጋ በየአካባቢው የኢትዮጵያዊነት ስሜት እንዲኖረው የያዝነውን አንድ ፖለቲካና ኢኮኖሚ ማህበረሰብ የመገንባት ግብ በሚያረጋግጥ መንገድ ስራ መስራት እንደሚጠይቅ ነው የሚያሳየው።
የታላቋን ሀገር ታላቅ ህዝብ ታላቅነት ማስቀጠል የሚቻለው መሰረት በሌላቸው የጥላቻ ትርክቶች ተጠልፎ ራስን በማሳነስ ሳይሆን ተተኪው ትውልድ የሚኮራበትን አሻራ በማስቀመጥ መሆን አለበት ይላሉ አስተያየት ሰጪዎቹ። መልካም አዲስ ዓመት። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ።
አመሰግናለሁ መስፍን። ላንተም እንዲሁ መልካም አዲስ ዓመት። ወደ ተከታዩ ዘገባችን እናልፋለን። ንግድና ምጣኔ ሀብት።
ወጣት አብዲሳ ባጫ የኢትዮጵያን የግብይት ስርዓት ለማዘመን ያግዛል የተባለ የአፍሪካ ዲጂታል ግብይት አገልግሎት በእንግሊዝኛ አፍሪካ ዲጂታል ማርኬቲንግ ሰርቪስስ የተባለ የቴክኖሎጂ ፈጠራ ባለቤት ነው። እንደ አውሮፓውያን አቆጣጠር በ2017 ጀርመን ላይ በተካሄደው የዓለም የወጣቶች የስራ ፈጠራ ትዕይንት ላይ ኢትዮጵያን ወክሎ በመወዳደር ከ176 ሀገሮች ከተውጣጡ 1000 ወጣቶች ውስጥ ሶስተኛ ሆኗል። በፈጠራ ስራዎቹና በወጣትነት ዙሪያ አብዲሳ ከፀሐይ ዳምጠው ጋር ቆይታ አድርገዋል።
በተለያዩ አካባቢዎች ቆሻሻ ተከምሮ ሳይነሱ ካያችሁ፣ ወንጀል ሲፈጸም ስትመለከቱ ወዲያውኑ ፎቶ አንስተው ወደሚመለከተው አካል በመላክ ብቻ መፍትሄ እንዲያገኝ ለማድረግ የሚያስችል አፕሊኬሽን፣ እንዲሁም የግብይት ስርዓቱን ለማዘመን ገዢና ሻጭ በቀጥታ ለማገናኘትና ለመሰል ችግሮች መፍትሄ የሚሆን ስራዎችን ሰርቷል። ወጣት አብዲሳ ባንጫ ይባላል። ተወልዶ ያደገው በደቡብ ምስራቃዊ ኦሮሚያ ነንሰቦ ወረዳ ዶዶላ ከተማ ሲሆን በኮምፒውተር ቴክኖሎጂ ትምህርት ከሐረማያ ዩኒቨርሲቲ በመጀመሪያ ዲግሪ ተመርቋል። አብዲሳ ከተመረቀ ወዲህ በተለያዩ መንግስትና መንግስታዊ ያልሆኑ ድርጅቶች ውስጥ ተቀጥሮ ስራ ቆይቷል። ነገር ግን ተቀጥሮ መስራት አላማው ባልሆነው አብዲሳ ለራሱ ስራ ፈጥሮ በሙያው ሁለት ተዳድስ ስራዎችን ይዞ ወደ ህብረተሰቡ ብቅ ብሏል።
አንደኛ የቴክኖሎጂ ዙሪያ እኛን ህዝብ ካፓብል ማድረግ አለብኝ እንነት አለኝ። ከዛ አንጻር ነው oroict.com ላይ ብዙ ጊዜ በአፋን ኦሮሞ የሚጽፏቸው ሚክር እንደዛውም የተለያዩ አዳዲስ ወሬዎች አዳዲስ ቴክኖሎጂዎች አሉ። በሁለተኛ በኩል ደግሞ አፋን ኦሮሞን ወደ ሳይንስ እና ቴክኖሎጂ አጠቃቀም ማምጣት አለብን ብዬ ስለማምን afanoromo.com ዌብሳይት ከፍቼ የኛ ሲል ካለበት አፋን ኦሮሞ ማማር አለበት ብዬ ስለማምኖ አንዳንድ ለትምህርት የሚሆኑ ነገሮች ጽፍበታለሁ። ከዛ በተጨማሪ ደግሞ ፌስቡክን ወደ አፋን ኦሮሞ የማስ ጎግልን ትራንስሌት የማድረግ ስራ የተጀመሩ ነገሮችን ውስጥ ተሳትፎ አለኝና በዚህ በኩል ለህዝብ ይሆናል ብዬ ማምናቸውን ነገሮች ሲሰራ፣ በሌላ በኩል ደግሞ ቢዝነስ እንሰራለሁ። ምክንያቱም ቴክኖሎጂ አቅርቦት ላይ አንዳንድ ሶፍትዌር ዲቨሎፕመንት፣ ዌብሳይት ዲዛይን እንደዚያውም ሆስቲንግ የሚባሉትን አንዳንድ የሚሰጣቸው ሰርቪሶች አሉኝ። በሁለቱም በኩል አለው።
ወጣቱ በ2017 ዓ.ም በጀርመን በተካሄደው የዓለም አቀፍ ወጣቶች ስራ ፈጠራ ላይ ኢትዮጵያን ወክሎ ከ176 ሀገራት የተውጣጡ ከ1000 በላይ ወጣቶች መካከል ሶስተኛ ወጥቷል። ኢትዮጵያም በአብዲሳ ፕሮጀክት ብራዚልና ጋናን ተከትላ ሶስተኛ ወጥታለች። ለመሆኑ ይህ ወጣት የቀረጸው ፕሮጀክት ምን ይሁን?
ፕሮጀክቱ ሲቲ ኮንትሮሊንግ ነው የሚባለው። ቆሻሻን ሪፖርት የማድረግ እንደዛም አንድ ችግር ቢከሰት ማንኛውም ሰው ሪፖርት ሲያደርግ ያንን ችግር ማፍታት የሚችል አካል ወደ አሁኑ ማግኘት ይችላል ማለት ነው። መረጃው ዋነኛው ሲስተማቲካሊ ኮንትሮል የማድረግ ነው። ከተማውም ማለት ነው አዲስ አበባ ላይ ነው የተሰራው። አሁን ለምሳሌ አንድ ሰው ሲጋጭ ወይም ሲደባደብ በእግረ መንገድሽ ካገኘሽ ካፕቸር አድርገሽ ስልኪ በአካባቢ ያለው ፖሊስ ጣቢያ ጋር ይሄዳል ማለት ነው ፒክቸራቸው እና በቀላሉ ያንን ሰው የማግኘት ወይም ደግሞ ያንን ችግር እንዲፈት ለማድረግ የተዘጋጀ ሲስተም ነበር ማለት ነው። እንደዛ አይነት ወደ 3-4 ሰብ ፕሮጀክቶች አሉበት።
ሰሞኑን ደግሞ የሀገሪቱ የግብይት ስርዓትን ለማዘመን የሚያግዝ ገዢና ሻጩን በቀጥታ ለማገናኘትና ዋናው የሀገሪቷ ችግር የሆነውን የብራንዲንግ ስራ ላይ የሚያተኩር ድርጅት አቋቁሟል። አፍሪካ ዲጂታል ማርኬቲንግ ሰርቪስ ለሚባለው ድርጅቱ አብዲሳ እንዲህ ያስረዳል።
አፍሪካ ዲጂታል ማርኬት የአገራችን የንግድ ተቋማትን የንግድ ድርጅቶችን የማለወጥ ቴክኖሎጂ አጠቃቀማቸውን የማለወጥ ቴክኖሎጂ እንዲጠቀሙ እናደርግና ከዛ በኋላ እነሱ በእጥፍ እንዲያድጉ ከዛ በተጨማሪ ደግሞ የኛ ህዝብ የሚፈልገውን ነገር ካለበት ሆኖ ማግኘት እንዲችል። ይህ ሀገር ያለው ብራንድ ብዙ ጊዜ የከለር የመልክ ብራንድ ነው የሚታወቀው፣ ግን በቴክኖሎጂካሊ ብራንድ የሚደረጉ አዲስ ስትራቴጂ ነው። የተለያዩ ሀገሮችን ተሞክሮ ነው እና ወደ እኛ ሀገርም ገብቶ ለተለያዩ ድርጅቶች ብራንድ መደረግ አለበት ቴክኖሎጂካሊ ነው።
አብዲሳ መተዳደሪያው ይህ የሶፍትዌሮች ስራ እንደሆነም ተናግሯል።
ሶፍትዌሮቹን ለተለያዩ ድርጅት አቀርባለሁ። የመንግስት ዩኒቨርሲቲ፣ የግል ዩኒቨርሲቲ እንደዚያውም የመንግስት መስሪያ ቤት ኦቢኤንን ጨምሮ፣ ኦሮሚያ ፍርድ ቤት፣ ወለጋ ዩኒቨርሲቲ እንደዚህ አይነቶቹን ለተለያዩ ዩኒቨርሲቲዎች ነው እያቀረብኩ ያሉት እና አሁንም አንደር ዲቨሎፕመንት ያሉ የትምህርት ቤት ማኔጅመንት ሲስተም እንደዚያውም ሆቴል ማኔጅመንት ምናምን የሚባሉ የድርጅቶች ለተለያዩ ድርጅቶች ተዘጋጁና እያዘጋጀ ነው ያለነው ሶፍትዌሮች አሉ።
አብዲሳ ለወጣቶች ባስተላለፈው መልእክት ስራ አይመጥነኝም ብሎ ሳይንቁ እችላለሁ ብሎ ከጀመሩ ለስኬት ይበቃሉ ብሏል።
የኛ አገር ወጣቶች ራሳቸውን እንዲሆኑ ፈልጋለሁ። ማንኛውም ስራ ክብር ነው ብዬን ስለማምን ከትንሽ ስራ አድጎ ትልቅ ቦታ ማድረስ ይቻላል። ስለዚህ ማንኛውም ስራ ሳይናቅ የኛ ወጣቶች ሁሉም ቦታ መሳተፍ አለባቸው፣ ያገኙትን ማስራት አለባቸው። ቁጭ ብሎ ሰውን መጠበቅ የለባቸውም። የፈለጉትን ነገር የማድረግ አቅምና ጉልበት ስላላቸው ማለት ነው።
አብዲሳ ሰሞኑን የከፈተው የአፍሪካ ዲጂታል ማርኬቲንግ ሰርቪስ በ2012 ዓ.ም እንደ ኢትዮጵያን አቆጣጠር ለ1500 ስራ አጥ ወጣቶች የስራ እድል ይፈጥራል ብሎ ተስፋ እንዳለውም ገልጿል። ለአሜሪካ ድምጽ ራዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ።
አመሰግናለሁ ፀሐይ ለዘገባው። የንግድና ምጣኔ ሀብት ዘገባችን ይቀጥላል። በበዓል ገበያዎች ዙሪያ እንነጋገራለን። ከበዓል ገበያ ድምጾች ሐዋሳ ላይ ዮናታን ዘብዴዎስ አለ።
ስሜ ወይዘሮ ታደለች ዲደራሻ እባላለሁ። ሰሞኑን ያለው የገበያ ሁኔታ ጤፍም ያው የጨመረ ነው፣ የቀነሰ ነገር የለም። ኪሎ 32 ነው፣ በርበረም ኪሎ 85 ነው። አንደኛው የሚሉት ከዚህ በፊት ያው 80ም ነበረ 75ም ነበረ። አሁን ያው በመትባል ምክንያት 85 ነው እየገዛን ያለ ነው። ሽንኩርትማ መጀመሪያም እኮ ወደ 12 ቤት ነበር የምንገዛ፣ አሁን 15 16 እያለ አሁን ዛሬ 23 24 እያሉ ነው። በፊት 18ም ወርዶ ነበረ 17ም ወርዶ ነበረ። እኛ ዛሬ አሁን 23 24 እያሉ ነው። ደረቁን ቅቤያውን ዛሬ 300 እያሉ ነው። 220 ገብቶ ነበረ፣ 250 ተሽጦ ነበረ፣ ዛሬ ግን 300 እያሉ ነው። እንግዲህ መንግስት ይሄን ነገር አይቶ ሸማቾችን ቢያመ አሁን ዘይት ብታይ የሱፍ ዘይት 400 415 400 ነው። 490ም አለ 400ም አለ። እንደ ሱቁ ይለያያል ደግሞ ዋጋው። ያው እንግዲህ ዋጋውን ግሽበት መንግስት አይቶ ቢቀንስልን፣ በሸማቾችም የሚመጣውን አይቶ ቢያስመጡልንና ያው ወደ ገበሬ አካባቢ ያለውንም ያው ቢቀንስ ነው። እንግዲህ ሌላ ምን ይላል?
ስሜ ለማ አሸናፊ ይባላለሁ። በእህል ንግድ ነው የተሰማራሁት። ጤፍ፣ በቆሎና ሩዝ ነው እዚህ የሚቀርበው። እኔ የማመጣው በግሌ ከወለጋ ነው። አሁን በቆሎ የሚመጣው የበቆሎ ዋጋው የሚሸጠው እዚህ በችርቻሮ የአንድ ኪሎ ዋጋ 13 ብር ነው ከነ ወፍጮ። 5 ኪሎም ገዛ 100 ኪሎም ገዛ አንድ አይነት ነው የሚሸጠው። በዚህ አሁን እኔ ጋር ባለው ዋጋ ይህንን ነው የሚመስለው። ጤፍ ደግሞ አንደኛ ደረጃው 33 ብር ነው። መጨረሻው ደግሞ 6 7ኛ ደረጃ 5ኛ ደረጃ የሚባለው ደግሞ እስከ 27.50 ነው። ስለዚህ በዛ መሀል ነው ያለው የጤፍ ዋጋ። እንደምታየው ገበያውን የምታየው እንግዲህ ሰው አማርጦ እንደ ልብ እየገዛ ነው።
ስርክ ክብረ በዓላት በመጡ ቁጥር የዋጋ ግሽበት በሐዋሳ ከተማ እንደምስተዋል ነው ገበያተኞች የሚገልጹት። መንግስት ዜጎች በመሰረታዊነት የሚጠቀሟቸውን እንደነስ እንደ ዱቄት፣ ዘይትና ስኳር ያሉ ምርቶችን ለማቅረብ ጥረት ቢያደርግም በሸማቾች ህብረት ስራ ማህበር የክህሎት የአቅምና የስነ ምግባር ችግር የተነሳ ማስተንፈስ እንዳልተቻለ ነው ሸማቾች የሚገልጹት። የዋጋ ንረትን በተመለከተ ተጠቃሚዎች የሚያነሱትን ጥያቄ ለክልሉ ንግድና ገበያ ልማት ቢሮ የህዝብ ግንኙነት ዳይሬክተር አቶ ወጠተሾ አቅርበላቸው ነበር።
በመንግስት የሚቀርቡ የድጎማ ፍጆታ ምርቶች በተቻለ መጠን በሁሉም አካባቢዎች ላይ በአሁኑ ሰዓት በተሟላ መልኩ እየቀረበ ነው የነበረው። በተለይ ዘይት ምርት ወንዶ ንግድ ኩባንያ የሚያቀርብባቸው አብዛኛው የኛ ዞኖች አሉ፣ ወደ 10 መዋቅር ደረጃ የሚደርሱ። እነዚህ አካላት ላይ የውጭ ምንዛሬ እጥረት ምክንያት 2 ወር ያክል ዘይት አልቀረበም ነበር። ይህም በዓሉም በፊት የሚቀርብበት ሁኔታ ጥረት እየተደረገ ነው ያለው፣ እስከ ሞጆ ገብቷል። በአሁኑ ሰዓት ወንዶ ንግድ ኩባንያ የሚያከፋፍልባቸው አካባቢዎች ላይ እስከ በዓል እዚኛው በዓል ከደረሰ ጥሩ፣ ካልደረሰም ወደኛው በዓል ድረስ ምርቱ ተሸጋግሮ ወደ ህብረተሰቡ ይደርሳል የሚል እምነት አለን። ከስኳር አቅርቦት አንጻር አሁን በነበረው በ45 አንዴ ነው የሚሰጠው ስኳር። እነዚህ ዙሩን ጠብቆ አሁን የስርጭት ሂደቱ መጥቷል። በየአካባቢው ላይ የስኳር ስርጭቱ እየገባ ያለበት ሁኔታ ነው ያለው። ሌላው ስንዴ አቅርቦት ጋር ተያይዞ ዳቦ አቅርቦቱ ያው በተሟላ በልኩ ከዚህ በቀደም ከህዳር ወር ጀምሮ 50% ነበረ ስንዴ ሲቀርብ ነበረው። አሁን በዚህኛው በነሐሴ ወር ጀምሮ 100% ለህብረተሰቡ በዳቦ ደረጃ ተጋግሮ የሚሸጥ አቅርቦቱ በተሟላ ደረጃ ወደ ፋብሪካዎች አንስተዋል። ወደ ህብረተሰቡ እየተቀላቀለ ዳቦ ተጋግሮ እንዲደርስ እየተደረገ ነው ያለው፣ ጥረት እየተደረገ ነው ያለው። ግን ሆኖም እነዚህ ምርቶች ከህብረተሰቡ ፍላጎት ጋር እየተጣጣመ አይደለም።
በዓሉን ተከትሎ ገበያቸው የሚደራላቸው የነ ዶሮ የነ በግና የጤፍ ተራዎች ዋጋ ጋሽቧል። ለአብነትም አንድ ኩንታል ጤፍ ከወራት በፊት ከሚሸጥበት 2900 እና 3000 ብር እስከ 3300 እንዲሁም እስከ 3400 እንሯል። ሆኖም ገበያተኛውና በዓሉን ለማክበር ሽር ጉድ የሚለው ህዝብ መጠኑን ቀንሶም ቢሆን ከመሸመት አልቦዘነም። ለአሜሪካን ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም።
ከዚሁ ከንግድና ምጣኔ ሀብት ብዙም ሳንርቅ ምንዛሪ በኢትዮጵያ ብሔራዊ ባንክ የዛሬ ዝርዝር መሰረት አንድ የዩናይትድ ስቴትስ ዶላር 29 ብር ከ78 ሳንቲም ነው። የባንኩ መሸጫ ዋጋ የባንክ መግዣ ዋጋ 29 ብር ከ20 ሳንቲም ነው። ወደ nbe.gov.et ጎራ ብትሉ ሌሎች 18 ምንዛሪዎችን ማግኘት ትችላላችሁ። ነገ ጳጉሜ 6 የአዲሱ ዓመት ዋዜማ በአብዛኛ የኢትዮጵያ ክፍሎች ዝናባማ እንደሚሆኑ ነው የኢትዮጵያ ሜቴዎሮሎጂ ኤጀንሲ የተነበየው። ከፊል ደመናማ ከሚሆኑት ከጎዴ፣ ከሞያሌና ከሰመራ በስተቀር ብዙዎቹ አካባቢዎች ዝናባማ ናቸው። ወደ ኢትዮሜት.gov.ኢቲ ጎራ ብትሉ ከ32 የተለያዩ ግዛቶች የወጡ ዘገባዎችን ታገኛላችሁ።
ስለ መረጃው እናመሰግናለን ሶሎሞን። የተከበራችሁ አድማጮች፣ ለዛሬ ማክሰኞ ምሽት የተሰናዱት ዝግጅቶች በዚሁ ይጠናቀቃሉ።
በእኛ በኩል የትግርኛ ዝግጅት ቀጥሎ ይቀርባል። አብራችሁን ስለቆያችሁ እናመሰግናለን። ስናስተናግዳችሁ የቆየ ነው ሰለሞን አባተና
ቆንጂት ታየ ነን። በሰላም ደሩ።
ደህና ደሩ።